ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 24 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 121 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። መጋቢት 24 ቀን 1964 ዓ.ም ተመረጠ የኢሃፓ መስራች ጉባኤ የተጀመረበት ቀን ነው። ከሰባት ቀናት ስብሰባም በኋላ ድርጅቱ እውን ሆኗል። ይህን በሚመለከት ያዘጋጀነውን ልዩ ፕሮግራም እናሰማለን። በማስከተልም የሹሙ ይዘት ቢከፍቱት ተልባ በሚል ርዕስ ታህሳስ 1 ቀን 2011 ዓ.ም ቀርቦ የነበረውን የፍኖተ ዴሞክራሲ ሀተታ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የጤና ጥበቃ ሚኒስቴር ሐሙስ በሰጠው መግለጫ የላቦራቶሪ ምርመራ የተካሄደባቸው የ65 ሰዎች ናሙና ከቫይረስ ነጻ መሆኑንና አንድ ታማሚ ማገገሙን ገልጿል። እስካሁን ከበሽታው ያገገሙ 3 ታማሚዎች ለጥንቃቄ ሲባል በለይቶ ማቆያ ውስጥ እንዲቀመጡ የተደረገ መሆኑንና ረቡዕ በሳምባ ህመም ሞተዋል የተባሉ ሰው ከኮሮና ቫይረስ ነጻ መሆናቸውን ተገልጿል። የመርመራ አገልግሎት በአዲስ አበባ እንኳን በበቂ ያልተዳረሰ በመሆኑ አሁንም ያጠቃላይ ያገሪቱን ሁኔታ ማወቅ አይቻልም ተብሏል። የመርመራ መሳሪያዎች በአማራው አካባቢ ወደ ጎንደር፣ ባህር ዳርና ደሴ ከተሞች የተላኩ መሆናቸውና ስራ እንደሚጀምሩ ቢነገርም በሌሎች አካባቢዎች ምን ያህል መርመራዎች እንደተላኩ ማወቅ አልተቻለም። በኮሮና ቫይረስ ምክንያት 1559 እስረኞች መፈታታቸውን ጠቅላይ አቃቤ ሕግ ገልጿል። እነዚህ በነጻ የተለቀቁ እስረኞች በየፖሊስ ጣቢያው የነበሩ በማረሚያ ቤት ውስጥ መረጃቸው በወቅቱ ለውሳኔ በመመች ሁኔታ ተጣርቶ ያልቀረበ እንዲሁም የፌደራል ታራሚዎች ሆነው በየክልሉ የነበሩ ናቸው ተብሏል። ከተፈቱት መካከል 48ቱ ሴቶች መሆናቸው ተገልጿል። የቤኒሻንጉል ጉሙዝ አካባቢ አስተዳደር ከ1000 በላይ እስረኞችን የለቀቀ መሆኑን የገለጸ ከመሆኑ በተጨማሪ ከሱዳንና ደቡብ ሱዳን ጋር ያሉትን ጨምሮ 6 በሮችን መዝጋቱንም አስታውቋል። የአዋሳ ከተማም ተጨማሪ እርምጃ በመውሰድ ባለ 2 እግር ተሽከርካሪዎች በከተማዋ እንዳይንቀሳቀሱ፣ መጠጥ ቤቶችም ከምሽቱ 3 ሰዓት በኋላ አገልግሎት መስጠት እንዲያቆሙ የወሰነ መሆኑ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወረርሽኙን ለማስወገድ ማንኛውም ኢትዮጵያዊ በሩን ዘግቶ የ3 ቀናት ሱባኤ እንዲያደርግ የጠየቀች መሆኑ ተነግሯል። ሲቢጄ በሚል ምህጻረ ቃል የሚጠራው የጋዜጠኞች ጥበቃ ኮሚቴ የረቡዕ መጋቢት 23 ባወጣው መግለጫ በኢትዮጵያ አገዛዙ ጋዜጠኞችን ያለ ክስ ማሰር እንዲያቆም ጠይቋል። ኮሚቴው መጋቢት 18 በጸጥታ ኃይሎች ተይዞ በአሁኑ ወቅት በቁጥጥር ስር የሚገኘው ያየሰው ሽበልስ በአስቸኳይ እንዲፈታ የጠየቀ ሲሆን ሌሎች ጋዜጠኞችም ያለ ክስ መታሰር እንደሌለባቸው አስታውቋል። ጋዜጠኛው የትግራይ ቲቪ ፕሮግራም አዘጋጅና የፍትህ ጋዜጣ አምደኛ የነበረ ሲሆን የህወሓት ወያኔን ፕሮፓጋንዳዎች በማሰራጨት የታወቀ ነው። ቀደም ብሎ የወያኔውን ስዩም መስፍን መድረክ ሰጥቶ ተከታታይ ቃለ ምልልስ ያደረገ መሆኑ ሲታወቅ፣ ይህን በማድረጉና በአፍቃሪ ወያኔነቱ ካገዛዙ ማስፈራሪያ እንደደረሰበት ጓደኞቹ ይገልጻሉ በማለት ኮሚቴው በመግለጫው ዘግቧል። የታሰረው ለኮሮና ቫይረስ 200,000 መቃብሮች ተዘጋጅተዋል የሚል ዜና በፌስቡክ ገጹ ላይ በማሰራጨቱ ነው ተብሏል። ጂ20 በሚባል የሚታወቀው የዳበሩ አገሮች ስብስብ የአፍሪካ አገሮች የኮሮና ቫይረስ ከሚያመጣባቸው የኢኮኖሚ ችግር እንዲያገግሙ ከፍተኛ እርዳታ እያደረገ መሆኑን ፖለቲኮ በሚል ስም በአሜሪካ የሚታተመው ጋዜጣ ዘግቧል። የአፍሪካ አገሮች ከሀብታም አገሮች የሚከፍሉት ወለድ ለተወሰነ ጊዜ እንዲቆምና የተለያዩ እርዳታዎች እንዲደረጉላቸው የአፍሪካ መሪዎች በጠየቁት መሰረት ስብስቡ እርዳታ ለመስጠት እየተዘጋጀ መሆኑ ተገልጿል። ባለፈው ሳምንት የጂ20 አገሮች 5 ትሪሊዮን ዶላር በዓለም ኢኮኖሚ ውስጥ እንዲገባ መስማማታቸው የሚታወቅ ሲሆን፣ አፍሪካ አገሮች የቀረበው ሐሳብም በተለያዩ የጂ20 አገሮች ከተሞች ውይይት እየተደረገበት መሆኑ ተገልጿል። በዓለም አቀፍ ደረጃ ለኤችአይቪ ኤድስ እና ለሳምባ ነቀርሳ የተመደበው ገንዘብ ለኮሮና ቫይረስ እንዲውል ሹሙና የፈረንሳዩ ፕሬዝዳንት መወያየታቸው የተገለጸ ሲሆን፣ ጉዳዩ ውዝግብ ሊያስነሳ እንደሚችል ተጠቁሟል። የኮሮና ቫይረስ በአፍሪካ ኢኮኖሚ ላይ የሚያስከትለው ቀውስ ከፍተኛ ይሆናል ተብሎም ይገመታል። በተባበሩት መንግስታት አሃዛዊ ግምት መሰረት የአፍሪካ የኢኮኖሚ እድገት ከ3.5% ወደ 1.8% ያሽቆለቁላል ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። መጋቢት 24 የአዲስ ስርዓት አዋላጅ ቀን መጋቢት 24 ቀን 1964 ዓመተ ምህረት የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላ ኢሃፓ ሊመሰረት ቻለ። ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢሃፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስራታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢሃፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢሃፓ ጓዶችን በቅድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የት ተደረገ? ምንስ ተካሄደ? እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢሃፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢሃፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታቸውንና ቀጀታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢሃፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢሃፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና አፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢሃፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢሃፓ በ1964 ዓ ም ተመስርቶ በ1972 ዓ ም አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢሃፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምልአተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢሃፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢሃፓ አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ካዲዎች፣ የስልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባሽቷል። ያፓ የታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች፣ ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው። ኢያፓን መልካም 47ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢያፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። የመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛም ባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረም ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊሰልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል። ድልም የህዝብ ትሆናለች። አድማጮቻችን ሁለት ያፓን በሚመለከት በሐምሌ ወር 1993 ዓ.ም ከታተመ ጎመጽሔት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ጭቁን የኢትዮጵያ ሕዝብ አድሮትን በመፋለም የተነሳው በየካቲት 1966 አልነበረም። የጭቁን የኢትዮጵያ ሕዝብ ትግል በየካቲት የተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ሕዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የድሃ አርሶ አደሮች አመጽ፣ የጭቁን ብሔራት ትግል፣ የላብ አደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ አገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለእኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ጭቁኖችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ብላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ፣ እኩልነት፣ ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋ አላፍ ጭቁኖችና ምዝብሮች እጅግ አመረሩ። በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲቱ ትግል ግቡን አልመታም። ምዝብርና ግፉዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ጭቁን መዳፍ አልገባም። ጭቁኖችን የሚያር ምዝብሮችን የሚጨፈጭፍ አፈቅቤ ልበጡቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባይ መጠይቅ በተከናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቀቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከተክስ መሪ ድርጅት ያለመኖር ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡም ይሰሩ ድርጅቶች አልነበሩም ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 ስከናሲ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ሁሉናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፈን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ ፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንስ ሪዮት በማጥናት ቀና የፖለቲካ መስመሮችን ተቆሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱ ማስቀድሞ በመላተ ህዝቡ የሥራ ማቆር ማድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸር ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራዎች የማጋለጥ ጥያቄ ክብደቱ ሲጨምር ያፋ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት አመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶች እነማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ፣ እኩልነት፣ ዲሞክራሲ፣ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልእኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና ሀቀኛና ህዝባዊ በሆነ ፓርቲ አማካይነት የጭቁኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት፣ የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል፣ ለህዝባዊ ስርዓት ግቡን መታገል ከላኞቹ ከሁለቱም ማይነጠል ከነሱም የሚፈልግ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በነሐሴ ወር 1967 ራሱን ይፋ ያወጣው የኢትዮጵያ ህዝብ አብዮታዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የህዝብ ጥያቄዎች፣ በግልጽ ያስቀመጠው ፕሮግራሙ፣ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ፣ አርሶ አደሩ፣ ተማሪው፣ ምሁሩ፣ ሴቶች፣ ወታደሮች በኢትዮጵያ ህዝባዊ አብዮታዊ ፓርቲ ጥራትን ለመሰለፍ ጊዜ አላባከኑም። ዲሞክራሲያ በትማን እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች መዘርጋትና ልዩ ልዩ የህብረት ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበር መርቷል። ኢህአፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራት ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁም ኢህአፓ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅት ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪጋ የተልኩን እንደልፍኝ ፌዝና ተርባላየውም። አብዮት ጀራት ግብዣ የጥልፍ ጠለፋ አይደል እንዳይደለ የሀፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠናል ብሎ እንዲነሳ የሀፓም የቀለመው ልምድ ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸረ አብዮትና ጸረ ድርጅት ምን ያህል ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም። ወደፊትም ዘለቀ እንጂ ኢህአፓ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ውረድ ቢገጥመው ለአስጠኛ አመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያን ድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአፓላ አስጠኛ አመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ ታጋይ አታጋይ ድርጅት ነው።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ህይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካህዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢህአፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓ.ም ተመረጠ። የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓ.ም ተመረጠ። አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ ያገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ያባላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የያፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ያባ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢሃፓን ስፋጋዮች ጀግንነት ገርል ሰፊ ድርሳን ይወጣዋል። ለኢሃፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢሃፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢሃፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢሃፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢሃፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢሃፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢሃፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እንብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢሃፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳ አለቃ ወልደ መድህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ ያፋላይ ያሳረፈው የተቃዱላ መጀመሪያ በሆነው በዚህ የህዳር 13/1967 የግፍርሽና ሻምበል በላይ ጸጋዬ ዮሐንስ ፍትዊ ተስፋዬ ታከለ መጣለቃ ካርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከመድር ጦር መሐንዲስ ክፍል ተሰውተዋል። ስድስቱም ታጋይ ወታደሮች ለፍትህ ለእኩልነት ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መጣለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ ሶስቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ 50 ለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁም ነ ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች በአሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢሃፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢሃፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢሃፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢሃፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም። ¡Gracias!
ትላንትናም ዛሬ እነ ምድር አስረድነ ፍራት ገዳይ ወጥቶ ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን አጥ ያኔ ሰዎች ነበሩ ስምንት ቁጥር እስሩን ወሴላላውን ችሎ የተወጡ ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነቁ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰፈሱት በሕይወትም ያሉ ዛሬም ስሉ የቀሰ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርቸሌ የወረዱት ከሴቶች ክልል እስከ ጦር ዓለም በቃ የፍትሐ ብሔር ፍርደኛ ከአራቱ ማዕዘን በየቀበሌ ውስጥ ደግሞ ከፍ እኮ የተሰለሰሉት መንገድ የተጣሉት ወኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀ ወገብ ይዞ የሚኖሩ ከትግራይ ከወሎ ከጎጃም ከጎንደር ከሲዳሞ አርሲ ከወለጋ ሐረር ከሸፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩ ደቦቃ ተለቻ ቆጥላ የሰፈሩ በመቁረስ በመቁረስ የተመዳደቡት ካንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዲቷን ትንባሆን 12 ሆኖ የሚመገቡት እኮ ያኔ ባይሩካ ባይሩካሽ የሚቀላለዱት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቁሞ ጠባቂውን ጠመንጃዣውን ቀለሙን ያስፈጡት ፊቱን ወደ ፋሽስት እንዲያዞር ያረጉ ዙርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያስጋ ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ሞደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣያ ሰሜን ጃና ሞላ እኮ ከመያ ይጸምሪ አድዮቴንና ደግሞም ከሐሙሲት በነሳና ረባያ አዎ ከማክሴ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ኩርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦች አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት በኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግፍ ግቡን ገጥመው ሁለቱን ሰው በላ እየተታኮሱ ሕይወት እየጣሉ ሕይወት እያነሱ እኮ እኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራፍ መሃል ስም ይጠራ ቢባል እንዲያውለ ጠብታ ኑሴን ጻጌ ደበሳይ ካሳ ለማጋሹና ያውሉ ሸትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከድሮና ደሜ ኤርፋና ሻክሌ ግርማቸው አቻሜ በቃሉ የረጅም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ሸፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ስዴትና ጃምላ አስካሉና አስገዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራጠው አጠንክረው ገምደው የተንጣለ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋጂካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራ ማለት የጽናት ባለ ጠጎች ብሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነስም አይጥሬኒና እጅሬ በጥላቸው ብቻ ጠላት አሸባሪ አደር ወገር አፍሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ሆነፋና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ሰለ ወልደ ጎርጊስ አንጋው ሴናቤ ኢማሙ ልሳነ ጣሙ ቤቱም እናስ መላሽ ህብቴዋ ዜራ ያቺ ዳሩ ነጋሽ ሁሌም ወጡ ከቶም የማይረሱ ባመት በስሉ ይዘጋ አዎ ያንም እንደዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን በኋላ የተቀረጹ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍራትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥቶ የሚሽከረከሩ ባጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባት እኮ እነ በቁ ሚራር እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ገባሽ እስከ አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ወዲ እነ ሽብሬ አዎ ሰዎችን የረቡ አሁንም
የብዙ ማርላት በጸጋ የምድላት እምባማ ናትና ሀገሬ ናት እንኳን ወንዱ ፈሮ የቆሙ ላ ደግኖች በቶ ሜዳዎች የቀሩ ላ እኔም በተጠንቀቅ አለሁ ሽምላት ትኳን አፍሪካዊት ሀገሬ ናት እንኳን
የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃደግ ሹም የተባለው እኛም ድሮም ማውቀናል ጉድጓድ መሰናል አልን እንጂ አልተገረምንም ጥንቁልና ሳይሆን ቢያንስ 27 አመት በወያኔ ጉያ ከቆየ ሰው ዲሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው አዝማሚያውም ግልጽ ነበር ሹሙም ቢያንስ በዚህ አልዋሸም ኢህአዴግን አድሽ ያስቀጥላለሁ ህገው የሪን አከብራለሁ ነው ያለው ገና ከጠዋቱ ሰዎች የራሳቸውን ምርቃና ሀቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙ ምን ሊያደርግ እንደተነሳ አልዋሸም እኛም ህዝብ የታገለው ወያኔ ኢህአዴግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ኢህአዴግ ይወገድ የሚጠገድ የለም የወያኔ ህገ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር ሁሉም የፖለቲካ እስረኞች ይፈቱ በሚል ጸንተን ቆየን ያልተባል ነው የለም ሹሙ ችለታው ግልብ ነው ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተባል በፖለቲካ ንቃት ሻል ያለውን መለሰንም ቀደም ሲል የመንገድ ጮሌ እንጂ ብልህ አይደለም ባልን ጊዜ የደረሰብንን ወልጭብኝ እናስታውሳለን ሹሙን ልኩን ልንገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው ሰድባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው መንግስቱ ኃይለማርያም የሚባል ፋሽስት በመሰረቱ የሰለጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ ምስር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል። ሹሙም የአምባገነኖች እብሪት ተጠናውቶት በሁሉን አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያቸው ሀሁ ሲላቸው ለማድመጥ ተገደናል። አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ገሃድ አድርጎበታል። ማክሮ ኢኮኖሚክሱ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለስ ሊላቸውም ቀጥቷል። የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው? የዘመኑ ቀራሪ ምሁራን ልምድ ነው ቃላት ደርድሮ ግራ ገብቶ ጸጥ ማስተኛት። ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋልም ሊልም ሞከረ። ቀልዱን ነው ወይስ አሳማኝ ምክንያት ያገኘ መስሎት? ሲተፋ ለሚያደርጥ እኔ አይገባውም ነው ነገሩ። ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን። ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ? ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ ያቀርበው በህዝብ ላይ ጸያፍ ወንጀል ሲፈጽሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያቀተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ጥፍር የሚነቅል የሚበድል መንግስት በመሆኑና ይህን ባለማዘጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያሲዝም ሞክሮ ነበር። ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም። ሆድ ጥርስን የማስገጠጥ ችሎታ እንዳለው ደግሞ እናውቃለን። ተበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትር ሲልም ታዝበናል። ሹሙ ደግሞ ውዳሴን ይወዳል። ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል። ሲተች አይወድም። ለሁሉም አዋቂና አስተማሪ እኔ ነኝ ብሏል። የግብፁ አልሲሲ ፊትም አዋርዶናል። ለኢሳያስ ሰግዷል። የአገርን ጥቅም አስጠቅቷል። አድናቂዎቹ ከንቱ ቃላትና ቀጸሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም። ውብ ቃላት ድርድራውም ነግቶበታል። ተላላ አድርገው አገርንም እየቀሙን ነው። የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለመንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል። ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም። እንዳልነውም ኢትዮጵያን ለባሰ አደጋ አጋልጠዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢህአዴግን ማስቀጠል ማለት ዘበት ነው፣ ሽግግር ይቋቋም እያሉት ናቸው። አቆጨልነትና የፖለቲካ ብስለት ለየቀል ናቸው። ውሎ አድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር የያዘው ሆኖ አግኝተነዋል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ፣ ባንዳን ባንዳ፣ አንጃን አንጃ፣ ግብዝን ግብዝ ማለት መቀጠራችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠውም ሀቅ ሆኖ ይገኛል። የሚያሳዝነው ጉዳይ ሹሙ ከነመስተሮቹ ኢትዮጵያንም ላደጋ አጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ግለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ እንየው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ሊለን ሲነሳም አልደነቀንም።
በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። ያባና አገር ወዳድ ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸው። ሁነቱ ይነገር ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና ይሆነላቸው። ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ ለኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤሩ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ተልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም አቅቱት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥርቢያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።
ሌባ በለው ታታክሰው።